Bambino B.O.A. ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ሀብታሙ ስዩም ከአሜሪካ ድምፅ አብሬያችሁ ቆያለሁ። የበርካታ የኪነ ጥበብ ሰዎችን ሀሳብ የታደምንበት የ2013 የኢትዮጵያ ዘመን ሊጠናቀቅ ጥቂት ቀናት ቀርተውታል። አዲሱን ዓመት ከመቀበላችን በፊት ከተወሰኑት እንግዶቻችን ጋር ያደረግነውን ቆይታ ዳግም ልናስደምጣችሁ ወደናል። ጥሩ ሙዚቃዎችንም እንሰማለን። ኤልያስ አስማረ የድምፅ ምህንድስናውን ይከውናል። የዛሬዎቹን እንሆ። የአውሮፓና ቁጣጥር ህዳር 2008 ላይ ለመጀመሪያ ጊዜ ለይታ ከቀረበበት ቀን ጀምሮ በአሜሪካዊቷ ጻፈተው ኔት ሌን ኖቴጅ የተጻፈው ሪዊንድ ቲያትር የብዙ ተመልካቾችን አድናቆት ሰብስቧል። እጅግ ክብር የሚሰጠው የፑሊትዘር ሽልማትንም አሸንፏል። የተለያዩ ዓለም ሀገራት ለሀገራቸው ተመልካቾች እንዲቀርብም መርጠውታል።
አንዱ ሰካራ ሙታደር በተቻለው አቅም ራሱን የሁሉም ነገር ነፃው ቻሩ ያሰባል። የኔንም ጫማ አንዴው እዚህ ስመጣ አዲስ ጫማ መግዛት ነው ተስበ።
እንደውም እድለኛ ነኝ የፈለገው ጫማን ብቻ ነው።
ኮቪድ-19 ድንገተኛ ደንቃራ ሆነ እንጂ ኢትዮጵያውያንም ቀልብ ሳቢውን ቲያትር ይሄኔ በደጋገሙት ነበር። ይሄን ዲዮን ሲለፋይ ሰነበተው ደግሞ ዘሪሁን ብርሃኑ ነው። ዘሪሁንን በጋዜጠኝነቱ ታስተውሱታላችሁ። የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ትምህርት ክፍል ባልደረባ፣ ተርጓሚና አዘጋጅ በመሆን ሌላኛ በርክቶቱን ማዳረስ ጀምሯል። ሩዊን የተሰኘውን ቲያትር ወደ አማርኛ ተርጉሞ ያዘጋጀውም እሱ ነው። ለምን ስለ ቲያትሩ ይዘት አንሰማም?
የድርሰቱ መቼት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ በሚገኝ አንድ ኢቱሪ በሚባል ጫካ ውስጥ ነው። በዋናነት ደግሞ በዚህ በኮንጎ በነበረው የእርስ በርስ ጦርነት ላይ በተለይ ሁለተኛው ትልቁ የኮንጎ ጦርነት ተብሎ በሚቆጠረው ከ2003 እንደ አውሮፓውያን አቆጣጠር የጀመረው ጦርነት ላይ መሰረት ያደርግና በዛ ጦርነት ምክንያት በተለይ በዋናነት በጦርነቱ ጉዳት ስለሚደርስባቸው ሴቶች የሴቶቹን ህይወት እና እንዲሁም በጠቅላላው የወጣቶችን ህይወት የሚያተኩር ነው። ጸሐፊዋ አሜሪካዊት ብትሆንም ይህንን ድርሰት ለመጻፍ ሩዋንዳ ድንበር ድረስ በመምጣት ከኮንጎ የሚመጡ ስደተኞችን ቃለ መጠይቅ አድርጋ ያንን መረጃ ወደ ቲያትር መልሰው አሜሪካ ታየ። ብዙ ጊዜ አሜሪካ ታይቷል። ከዛም በተቀረ ደግሞ ሌሎች የአውሮፓ ሀገሮችም ታይተዋል። ስለዚህ በዋናነት የጦርነትን አስከፊነት፣ የጦርነትን ፈተና፣ ከሁሉ በላይ ደግሞ በጦርነት ውስጥ በዛ ፈተና ውስጥ ጥረው ግረው የሚያልፉ ሴቶችን፣ ጠንካራ ሴቶችንም ተምሳሌትነት የሚያሳይ ነው። ምንም እንኳን ስለ ጦርነትና ስለ ውጊያ የሚያሳይ ቢሆንም እዛ ሁሉ መከራ ውስጥ ግን አልፎ ስለሚወጡ ጠንካራ ሰዎችን ደግሞ በደንብ ያሳያል። እንደገናም ጦርነት በሁለት ወገኖች የሚደረግ ውጊያም ቢሆን ብዙ ደግሞ ተያያዥ ነገሮች እንዳሉትም የሚያሳይ ነው። በተለይ በኮንጎ የእርስ በርስ ጦርነት ጊዜ በመንግስትና በተቃዋሚ ኃይሎች መካከል የሚደረገው ውጊያ ከጀርባ ብዙ ኃይሎች እንደነበሩበት፣ የዓለም አቀፍ የንግድ ጉዳይ እንደነበረበት፣ ያው ኮንጎ በማዕድን ሀብቷ በጣም የምትታወቅ ሀገር ነች። በዓለም ላይ ትልቅ የማዕድን ሀብት ያላት ሀገር ነች። ያንን የማዕድን ሀብት ለመውሰድ ደግሞ በጣም ብዙ ሀገራትና ድርጅቶች ፍላጎት ያላቸው በመሆኑ እንዴት አድርገው ጦርነቱን እንደሚያፋፍሙትና እንዳይቆም የሚያደርጉትን ጥረት የሚያሳይ ቲያትር ነው።
ግን በፍጹም አታስቸግርሽም፣ አታስጨንቅሽ፣ እባክሽ ለአንድ ወር ያህል እንኳን ውሰጀትና ተመልከቻ።
እንግዲህ ዘሪሁን፣ ቀደም ብለን እንደገለጽከው ቲያትሩ መቼቱ በእርስ በርስ ጦርነት ውስጥ በነበረችው ኮንጎ ነው። ይህ ቲያትር ለኢትዮጵያውያን ተመልካቾች ነፍስም የቀረበ ነው እንድትል ያደረገህ፣ ወደ አማርኛ መተርጎም እንደሚኖርበት ያሳመነህ ምክንያቱ ምንድን ነው?
በጣም ጥሩ ጥያቄ ነው። አሁን እንግዲህ ከሀገራችን ያለችበትን ሁኔታ እናንተም መላው የሀገራችን ሕዝብ በደንብ የሚረዳው ነገር ነው። በተለያየ ቦታዎች ሰዎች ይገደላሉ፣ ይፈናቀላሉ፣ የእርስ በርስ የሚመስሉ ጦርነቶች ይከናወናሉ፣ ብልጭ ድርግም ይላሉ፣ ሰዎች ይሰደዳሉ። ይሄ ሁሉ ፈተና ደግሞ የፖለቲካው ስርዓት የፈጠረው ነው። በዋናነት የፖለቲካው ስርዓት ብቻም ሳይሆን የኢኮኖሚ ስርዓታችን፣ የማህበራዊ ስርዓታችን መናጋት ያስከተለው ነገር ነው። በተለይ ባለፈው 3 ዓመታት ደግሞ እንደ ማንኛውም ኢትዮጵያዊ እዚህ አዲስ አበባ ስኖር በአይኔ የማየው በጆሮ የምሰማው ነገር በጣም ከባድ ነገር ነው። በዚህ የሚቀጥል ከሆነ መቆጣጠር የማንችለው ከሆነ ወደ ቲያትሩ ላይ ወደ ተገለጸው የኮንጎ የእርስ በርስ ጦርነት የማንሄድበት ምንም ምክንያት የለም። ምክንያቱም ኮንጎም እንደዛው ነበረች። ሁሉም ሀገር ወደ እርስ በርስ ጦርነት ሲገባ እኮ ደረጃ በደረጃ ነው እንጂ በአንዴ አይደለም። ከዛ በፊት ሁሉም ሰላማዊ ነበር። ልክ እኛ ሰላማዊ ነን እንደምንለው ከእርስ በርስ ጦርነት በፊት ሰላማዊ ነበር። ሶማሊያም የዛሬ 27 ምናምን ዓመት በፊት ሰላማዊ ህዝብ ነበር የሚኖረው። ከዛ ወደ እርስ በርስ ጦርነት ገባ፣ ሀገሩ ፈረሰ። ስለዚህ ይሄ ነገር ከመሆኑ በፊት ወደዛ ነገር ከመሄዳችን በፊት ግን በሌላ ማየት እንዴት ነው የአበራሽን ጠባሳ ያየ አይነት ነገር ነው። የኮንጎን ጉዳይና መከራን ያየ፣ የጦርነት የሚያመጣውን መከራና ስቃይ ያየ ሰው ወደ ራሱ እንዲመጣ አይፈልግም። ስለዚህ ይሄ ነገር ቢታይ፣ ይሄ ቲያትር ወደ አማርኛ ቢመለስና ቢታይ፣ በሰው የደረሰውን ነገር ብናይ፣ የኮንጎ ወንድሞቻችን በእርግጥ ወንድሞቻችን ናቸው፣ የሚያሳዝን ነገር ነው የሚሆነው። ነገር ግን እኛም እንዳንደግመው ትምህርት እንዲሆነን ወደዛ እንዳንሄድና ተረጋግተን የፖለቲካውን የኢኮኖሚውንም ችግሮች ተረጋግተን በንግግር እንድንፈታ መንገድ ለመፈለግ እንደው ለመጠቆም ያህል እና ሁኔታው ከፈጠረው ጭንቀት የመነጨ እንደው መፍትሄ ሀሳብ ቢሆን እና በቲያትር ውስጥ ደግሞ በኢትዮጵያ የቲያትር ታሪክ ውስጥ ብዙ ትልልቅ ጸሐፊዎቻችን እንደምታውቁ አንተም በቲያትሮቻቸው ብዙ ማህበራዊ ችግሮችን ለመፍታት ፖለቲካዊ ችግሮችን መፍትሄ ለማሳየት ሞክረዋል እና ይህም እንደው አንድ ተዋጽኦ ሆኖ ከተገኘ በሚል ነው የተረጎምኩት።
በቅርቡ የሚችጋን ዩኒቨርሲቲ አዘጋጅቶት በነበረ ወርክሾፕ ላይ ዋር ድራማስ ኢን ክሮስ ካልቸራል ኮንቴክስት ኢትዮጵያ ዲአርሲ ኤንድ ዩኤስኤ የሚል የጦርነት ድራማዎች በባህል ተሻጋሪ አግባቦች ውስጥ ያላቸውን መልክ ጠቅልላ አድርጎ ያሳየ ጥናታዊ ጽሑፍ አቅርበሃል። ስለሱ ጥቂት እናውራ። የግል ምልከታን ብታጋራኝ የምወደው ነገር ጦርነትና ተያያዥ ጉዳዮችን የሚያነሳሱ ቲያትሮች ድንበር ተሻግረው የብዙ ተመልካቾችን ቀልብ የመያዛቸው ሚስጥር ቲያትር እንደ ጥበብ ካለው ኃይል አንጻር ይመስልሃል ወይንስ ጦርነት የሰው ልጆች በተመሳሳይ የሚጋራቸውን ህመሞች ወይንም ስሜቶች መነሻ መሆኑ ጋር የሚያያዝ ይመስላል?
በጣም ጥሩ። ከሁለተኛው ጥያቄ ብነሳ፣ በእርግጥ የቲያትር ጥበብ በባህሪው በጣም ለሰው ልጆች የቀረበ ጥበብ ነው። ከአቀራረቡም ጀምሮ አንደኛ በጣም ለተመልካቹ በጣም ቅርብ ጥበብ በመሆኑ ምክንያት ልክ ሁለት ሰው እንደሚያወራ ቤት ውስጥ ቁጭ ብሎ አንተ ከወዳጅ ጋር እንደምታወራው እኔ ከቤተሰቤ ጋር እንደማወራው ያለ ቅርበት አለው። ያ ቅርበቱ ደግሞ ከሌሎች ጥበቦች በተለየ የሚናገረው ነገር ተጽዕኖ እንዲፈጥር እድል ይሰጠዋል። ልክ በቴክኖሎጂ ተቀናብሮ እንደምናየው ፊልም ወይም ደግሞ በህትመት ደረጃ ታትሞ እንደሚወጡ ልብ ወለዶችና የስነ ግጥም ስራዎች ሳይሆን የቲያትር ጥበብ ሰውየው ራሱ ተዋናዩ ራሱ ፊት ለፊት በተመልካች መሀል ቆሞ የሚያወራው ነገር ስለሆነ የማሳመን እድሉ ከፍተኛ ነው ብዙ ጊዜ። ስለዚህ በተሻለ አቅም የሰዎችን አስተያየት፣ አመለካከት እንዲለወጥ የምንፈልጋቸው ነገሮች በቲያትር ስናሳልፍ ይሄንን ታላቅ ተጠቃሚነትን መሳሪያነቱን ከግምት ውስጥ በማስገባት ነው። ስለዚህ ብዙ ጊዜ ትልልቅ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች፣ የጤናም ጉዳዮች በቲያትር እንዲነሱ ይፈለጋል። በመላው ዓለምም ቲያትር የዚህ በጣም ጥሩ በብዙ አይነት ስልት ቅርሶች ማለት ነው። የግድ ቲያትር ቤት ላይ ብቻ በሚታዩት ሳይሆን ምሳሌ ማህበረሰባዊ ቲያትር የምንላቸው፣ ኮሚኒቲ ቲያትር የምንላቸው፣ ኢንቪዚብል ቲያትር የምንላቸው፣ ስውር ቲያትር የምንለው፣ ፎረም ቲያትር የምንላቸው እነዚህ ስልቶች ማህበረሰቡ ጋር በመቅረብ በአንድ ጉዳይ ላይ አመለካከት ለውጥ ለማምጣት ጉልበት ስላላቸው ነው። ከሌላው የጥበብ አይነቶች በተለየ ማለት ነው እየተጥበብ ስላለ አንዱ ነጥብ ይሄ ነው። ሁለተኛው ነጥብ የጦርነት ጉዳይ ዓለም አቀፋዊ የሰው ልጅ ጉዳይ ነው። የሰው ልጅ ፈተና ጉዳይ ነው። ሁል ጊዜ ጦርነት በመጣ ቁጥር የሰው ልጅ ፈተና ውስጥ ይገባል። በጣም የሚገርመው ጦርነት ደግሞ አንድ ቦታ ላይ ይከሰት እንጂ የሚነካካው ቦታ በጣም ብዙ ነው። ጭንቀት የሚፈጥርበት ጉዳት የሚፈጥርበት ቦታ በጣም ብዙ ነው። ለምሳሌ የሶሪያ እርስ በርስ ጦርነት ሲከሰትና ሰዎች መሰደድ ሲጀምሩ የሶሪያ ጦርነት ከሶሪያ አልፎ በመላው አውሮፓ በመላው ዓለም ትልቅ ጉዳይ ለብዙ ዓመት መነጋገሪያ የብዙ የሰው ልጆችን መከራ የሚታይበት ሆኖ አልፏል። የአንደኛና የሁለተኛው ዓለም ጦርነት በቅርቡ ለማምጣት ነው እንጂ ከዛ በፊትም የአንደኛና የሁለተኛው ዓለም ጦርነት ሲከናወን በጣም በብዙ መከራ በዓለም ላይ አደርሰዋል። ስለዚህ ጦርነት የሁሉም ሰው ዓለም አቀፋዊ ጉዳይ ነው፣ ዩኒቨርሳል ጉዳይ ነው። ስለዚህ በአንድ ቦታ ይህንን ጦርነት የሚያወግዝ ይህንን ጦርነት ወይም እንዳይመጣ የሚቀርብ የጥበብ ስራ በሚቀርብ ጊዜ ለሌላው ቦታ በቀላሉ ብታቀርበው አዋጭ ይሆናል። ምንድን ነው ይናገራል። ስለዚህ አሁን እኔ ይህንን ቲያትርም ስተረጉመው ኮንጎ የደረሰውን ነገር ወደ እኛ ብናመጣው ለእኛ ቅርብ ነው። እኛ እየኖርን ያለነው ህይወት ነው። በጦርነት ሁሉም ተረኛ ነው። አንዱ ሰላም ይሆናል፣ ሌላ ጊዜ ደግሞ ሌላኛው ጦርነት ውስጥ ይገባል። ስለዚህ ለዛኛው የሰራው ለዚህም ይሰራል። ለምሳሌ አሁን በኢትዮጵያ ብሔራዊ ቲያትር ይታይ የነበረ ቲያትር የጀርመናዊ በርቶል ፕሬሽት ቲያትር የሆነው ማዘር ከሬጀንደር ችልድረን በማን ያዘዋል እንዳሻው ተተርጉሞ እምዬ ብረቷ ተብሎ ይታያል። ይህም የጦርነት ታሪክ ነው። የሁለተኛው ዓለም ጦርነት ላይ በጀርመን ያመጣውን ፈተና የሚያሳይ ነው። ይኸው ታሪክ እኛም ጋር ሆኗል። ስለዚህ በባህሪው ጦርነት የሰው ልጆች ጉዳይ ስለሆነ የሰው ልጆች የፈተና ጉዳይ ስለሆነ ለሁሉም አፒል ያደርጋል። ቲያትር ደግሞ ይህን በደንብ የማሳየት አቅም ስላለው ምክንያቱም ቲያትር በባህሪው የብዙ ሙያዎች ጥርቅም ስለሆነ የስነ ስዕልም፣ የሙዚቃም፣ የዳንስም፣ የጽሁፍም፣ የትወናም የእነዚህ ሁሉ ሙያ ጥርቅም ስለሆነ የብዙ ሰዎችም ችሎታ የሚታይበት ነገር ስለሆነ ለሰዎች በጣም ኮንቪንስ የማድረግ እድል አለ። እያስባለሁ። የመጀመሪያው ጥያቄ ላይ ከዩኒቨርሲቲ ኦፍ ሚሽጋን ጋር የሚያያዝበት ምክንያት ይህን ቲያትር የተረጎምኩት ዩኒቨርሲቲ ኦፍ ሚሽጋን የስድስት ወር ፌሎሺፕ ሰጥቶኝ እዛ በነበርኩበት ጊዜ ነው። የዛሬ አመት ተኩል ሁለት አመት ገደማ ይህንን ስተረጉም ከእነሱ ጋር እየተነጋገር ነበር። የአፍሪካ ጥናት ተቋም ጋር የእነሱ የአፍሪካ ስተዲስ ሴንተር የሚሉት የአፍሪካ ጥናት ተቋም ጋር ሳቡ ምን ነበር፣ መጀመሪያ ቲያትሩን ከተረጎምኩት በኋላ እዚህ መጥቶ ሲታይ በኢትዮጵያ ብሔራዊ ቲያትር ሲታይ ተቀርጾ ከዛ እኔ ወደ ዩኒቨርሲቲ ኦፍ ሚሽጋን የተቀረጸውን ነገር ይዤ ሂጄ ለህዝቡ እንድናሳይና እዛ ካለው ሰው ጋር ደግሞ ይበልጥ ከቲያትር ተማሪዎችም ምሁራን ጋር ውይይት እንድናደርግበት ነበር። ነገር ግን የኮቪድ ወረርሽኝ መጣና ይሄን ሁሉ ነገር ስላፈረሰው ልምምድ ላይ ያለውን ነገር ቀርቼ ለኮንፈረንሱ እንዲሆን ኮንፈረንሱን ደግሞ በኦንላይን እንድናደርገው አድርገን እዛ ላይ እንዲቀርብ ሆነዋል። እንደተመለከትከውም እኔም አቅርቤያለሁ። የኢትዮጵያ ብሔራዊ ቲያትር ዳይሬክተር አቶ ማን ያዘዋል እንዳሻውም ጽሁፍ አቅርቧል፣ ንግግር አድርጓል። ለምን ብሔራዊ ቲያትር ይህን ቲያትር እንደመረጠው እና ደግሞ ሁለት የዩኒቨርሲቲ ኦፍ ሚሽጋን መምህራንም አብረን በጋራ አቅርበናል። በአጠቃላይ ውይይቱ ጥሩ ነበር ብዬ አስባለሁ። ከሌሎች ሰዎችም እንደሰማሁ ለመነሻ የሚሆን ነገር አቅርበናል። ከዛም ባሻገር እኔና ማን ያዘዋል ስናወራ ደግሞ ከስነ ቲያትሩ ከማውራት ባሻገር የኢትዮጵያ የቲያትር ሂደትን የቲያትር እንቅስቃሴም ለመላው ዓለም በጎንዮሽ መንገሩ የተሻለ ነው፣ ማሳወቃችን የተሻለ ነው። ያው እንደምታውቀው በብዛት የኢትዮጵያ ቲያትር ኢትዮጵያ ውስጥ ነው ያለው እና ዓለም አቀፍ ተደራሽነቱ በጣም ዝቅተኛ ነው። ይሄም በብዛት የሚያያዘው ከቋንቋ ጋር ነው። የእኛ ቲያትር በዋናነት በአማርኛ የሚሰራ ቲያትር ነው። መላው ዓለም ላይ ያለው ቲያትር በብዛት ደግሞ ወይ በእንግሊዝኛ ነው ወይ በፈረንሳይኛ ነው ከፍተኛ አድማጭ እና ተመልካች ባለበት። ስለዚህ ትንሽ ደው ወሰናችንን ገፋ አባረግ በምርምር ጽሁፍ በማቅረብ በንግግር ቀጥለን ደግሞ ወደ ቲያትሩ የምንሄድበትን እድል ለመክፈትም ለመጀመርም ጭምር ነው ያንን ያደረግነው።
አድማጮች ያቀረባቸው አዳዲስ የሙዚቃ ስራዎች መነጋገሪያ ሆነዋል። ለየት ያለ ቀለም ይዞ የመጣው ወጣት የሚጫወታቸውን ሙዚቃዎች ዘይቤ አንጻር ይለዋል። አገሩ ላይ ሰው ሞቶ በሶ በከተማው ያንቺ ልጅ ያገኝ ሰው አለ በጎዳናው ታዲያ ማለው ያገር ሰው የታለም ልለው የታለም ልለው ወጋወግ ወጋካል በጋበት ነጋካል ሸፍ ጋር የትግረም ማድጋ ውፍት ስብና ከትግባል ካስማሰ የመድረክ ስሙ ነው። ኢትዮጵያን የሙዚቃ ትዕይንት በቅርቡ ተቀላቅለው የከረሙ ጆሮዎችን ሳይቀር ትኩረት መስረቅ የቻለው ካስማሰ በመጀመሪያ ስለ ራሱ በጥቂቱ ይነግረናል።
ትክክለኛ ስሜ ፍቅሩ ሰማ ይባላል። ቅዱስ ዮሴፍ ትምህርት ቤት ነው የተማርኩት። ከዛም ኮመርሻል ስኩል ገባ፣ የንግድ ስራ ትምህርት ተማርኩ ማርኬቲንግ። ትምህርት ቤት እንደወጣው አንድ ሶስት ዓመት ከይኩኖ አምላክ ፕሮዲውሰሩ ጋር ተገናኝቼ ጥሩ ጊዜ አሳለፍን። እዛ አሁን ሰዓቱ ደርሶ በዚህ ዓመት ተለቀቀ ማለት።
በዩቲዩብ አውታር ለሚያዳምጡ ሰዎች በተውከው ማስታወሻ ላይ የምትጫወታቸውን ሙዚቃዎች የትናንትን ሙዚቃ በዛሬ ስልት ለማናገር ተብሎ ይህንን አዲስ ዘዬ አንጻር ብለነዋል ስትል ጠቅሰዋል። አንጻር የተሰኘው ዘዬን ለመፍጠር አንተና ባልደረቦችህ ምን አነሳሳችሁ? አዲሱ ዘዬስ መለያዎቹ ምንድን ናቸው?
ሀሳቡ የመጣው ያው ፕሮዲውሰሩ የሚሰራው ሙዚቃ ስታይሉ የድሮ ሙዚቃዎችን እየመረጠ በአሁን ዘመን በሂፕሀፕ በተለያዩ ስታይሎች ይሰራ ነበር። ስለዚህ እኔ ደግሞ አገላለጽ ላይ ብንሰራ ብዬ አልኩና የድሮዎቹን ሙዚቃዎች ስንሰማቸው የሚጠቀሙት የአማርኛቸው የሚጠቀሙበት መንገድ ወደ እኛ እናምጣው ብለን አሰብ። ከዛ አንጻር የሚለውን ሀሳብ ስናነሳ እንደ አስተያየት ነው ያልነው እና አማራጭ የሙዚቃ ጥበብ እንዲሆን ላብራቶሪ ማለት ነው። ምንሞካክርበት የተለያዩ ነገሮችን እያነሳ እኛ እንደምናየው አድርገን ስናቀርበው አንጻር ይሆናል ብለን ስናስብ ነው።
ሙዚቃው ከመለቀቁ በዋዜማው ስለነበረው ነገር ጥቂት አውራኝ። ዲስ ቀለም ይዘህ ልትመጣ ነው፣ የአድማጭ ምላሽ ግን አላወቅከውም። ዋዜማውና ማግስቱ እንዴት ነበረ?
ያው መጀመሪያ የለቀቅነው ማለዳ የምትለዋን አንድ ነጠላ ስራ ነበረ። እሱን ሲሰሙ ያው ባህላዊ ሙዚቃ የሚመስሏቸው ነበረ፣ ዘመናዊም አልመሰላቸውም። ሰው ሲያዩት ሁለቱንም ነገር ማየት ቻሉ። የዚህን ዘመንም ወጣት ልጅ ወይም የድሮውንም ማስታወስ ቻሉ። በዛ ሰዓት ማለዳ ጥሩ እየሄደልን ነበረ። ከዛ ልክ ሰባቱን ስራዎች ስንለቅ ከየት ነው የመጣው ክስተት ነው የሆነብን አሉ እነሱ። ደስ አለኝ፣ ያው ቤተሰቦችን ደስ አላቸው ሁሉም ሰው። Yeah.
ሐዘን ሰው ማይቀማው ንብረት ፍር ለሚበላው ጉልበት ሞት ለአገር ባገር ድልወት ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለም እኛ እውነት እውነት እሷም ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ ዘን ሰው ማይቀማው ንብረት ፍር ለሚበላው ጉልበት ሞት ለአገር ባገር ድልወት ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለም እኛ እውነት እውነት እሷም ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ ሁሌም ቢብትጫወች ሁሌም ቢብትጫወች ሁሌም ቢብትጫወች
ካስማሰ ቀደም ብለህ እንደጠቀስክልኝ እድገትህና በትምህርት የሚያሳለፍከው በከተማ ውስጥ ነው። በሙዚቃዎች ውስጥ የገጠር ዘዬ ቆየት ያሉ የአማርኛ አጠቃቀሞችንም ትደጋግማለህ። ይህንን ክህሎት እንዴት አመጣኸው? ከየት የመነጨ ነው?
ያው ቤት ውስጥ በሚወራው ነው እንጂ የተለየ ነገር አልነበረም። ቤተሰቦች የሚያወሩት ቤት ውስጥ የሚወራው አማርኛ ከነሱ እየመረጥኩ እኔ የሚገርሙኝ አገላለጾች ስለነበሩ፣ አሁን ለምሳሌ ሰው የማይቀማውንበት የሚገርም አባባል ነው። እነሱ ይጠቀሙ ከእነሱ ነው የመነጩ።
አንደኛ ስለተሰኘው ሙዚቃ ጥቂት እናውራ። አንደኛ በተሰኘው ስራህ ውስጥ ኢትዮጵያን ምሁራን የኢትዮጵያ ሙዚቃ ከዓለም የሙዚቃ ሁነት ጋር ሊኖረው ስለሚገባው ስፍራና ቀለም ሲወያዩ ያለበትን ድምፅ ቀንጭበ ተጠቅመሃል። ያንን ሀሳብ በሙዚቃ ውስጥ ለማካተት ለምን ፈለግ? አንተስ የኢትዮጵያ ሙዚቃ በዓለም ሙዚቃ ውስጥ ምን አይነት ስፍራ ሊሰጠው ይገባል ብለህ ታስባለህ?
እዛ ላይ አንድ አባባል ተጠቅሜያለሁ። የእኛ ዓለም ሶስተኛ ነች እንዲህ የሚል ጥያቄ ነበረ ያቀረብኩት እና እኛ ሙዚቃንም ጀምረነዋል ሁሉንም ብዙ ነገሮችን ከኛ ነው የዓለም ሕዝብ ያገኘው ብለን ሲወራም እንሰማለን እናምናለን። ስለዚህ ምኑን ነው የምናካፍለው? የቱን ኢትዮጵያዊነት ሳጥን አይሸጥም ብዬ ስላሰብኩ ምናችን እንሸጥ ሲባል ባህላችን፣ ፈርሃ እግዚአብሔራችን፣ አመለካከታችን፣ ስለ ዓለም ያለንን አመለካከት ከወጣት ቢሰሙ ብዬ መጀመሪያ ያው የአገሬን ህዝብ አተዋወቀዋለሁ። ከዛም እነሱ መስማት ወይም ከማድረካቸው አስተዳደጋችንን ነው እንግዲህ የምናካፍላቸው ወይም የኛ ማንነታችንን ባህሪያችንን እናካፍላለን ብለን ያሰብ ነው።
Great somersaults or breakdancing, then what a tremendous contribution, what an enrichment that would be. ብቸገር ስሻል ዘመን በጽናት የሚያልፍ ኑሮ የሰከነ ደርሶ ጊዜ ካንቺ መል ደግሞ በባቢላን ምድር ፍቅር ጠፍቶ መተባል እኔ ያለው ሽግ ቃራሮቹ አድርታል በመስኮቱ ጥሪኛ ለምለም ገናኛ 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 ድኛለም 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 ሶስተኛ ድኛለም 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 አንደኛለም የኛ ዓለም አንደኛ ነው።
ለአድማጭ በነጻ የተሰራጩ ስድስት ስራዎችን ለማዘጋጀት ምን ያክል ጊዜ ፈጅተዋል? አዲስ ዘይቤ ይዞ መምጣት ምን አይነት ፈታኝ ነገሮች አሉት?
ያው ቀድመን እየሰራን ነበረ እኛ የነበርነው ብዙ ስራዎች ሰርተናል። ያው ለአድማጭ አልደረሱ ግን በምን አይነት መልኩ እንተዋወቅ የሚለው አንድ በዚህ ዓመት ነው እንቅስቃሴውን የጀመርነው ለማካፈል። እስካሁን ጊዜ ስለፈጀ ያው ግማሽ ዓመት ማለት ይችላል።
በስድስት ስራዎች የተዋወቃቸው አድማጮች ተጨማሪ ስራዎችን መጠየቅ የጀመሩ ይመስለኛል። የመጪው ዘመን እቅድህ ምንድን ነው? በቀጣይ ስራዎች ውስጥ ልታጎላቸው የምትፈልጋቸው ርዕሰ ጉዳዮችስ አሉ ወይ?
አሉ። አዎ፣ እዚህ ላይ ያሳየነው ያው ለተለያዩ ለሀገራችን ወይም ለሴት እህቶቻችን ስለምንሰራው ስራ አላማችንን ነው ቀንጨብ አድርገን የሰጠነው። ስለዚህ በሚቀጥሉት ደግሞ የተሻለ ማብራሪያ ይኖራል ብዬ አስባለሁ። ከዛም ያው ከከተማው ድባብ ጋር አንድ ላይ መንቀሳቀስ ነው ማስበው።
አንድ የመጨረሻ ጥያቄ፣ ሙዚቃዎች የቀረቡት በነፃ ነው። ብዙ የለፋህበትን ስራ በነፃ ማቅረብ ምን አይነት ስሜት አለው? በነፃስ እንዲሆን የፈለክበት ምክንያት ምንድን ነው?
ስሜቱ ቀላል ደስታን ይሰጣል። ያው መስጠት የራሱ የሆነ ደስታ አለው። በነፃ የሆነበት ምክንያት ደግሞ ለመልመድ እንዲችሉ ወይም ትክክለኛውን አክብሮት ከኔ መጀመሪያ ቢመጣ እነሱም ይቀበሉኛል ብዬ ስላስብኩ ያው እንደ ስትራቴጂ ነው።
ጥሩ ስልት ነው። ጥሩ ምላሽ የሚያገኘ ይመስለኛል። በመድረክ ስም ካስማሰ በሚለው ነው የምትጠራው። በአዲስ የሙዚቃ ስልት ብዙ አድናቂዎችን እያፈራህ ነው። በመጪ ዘመናትም ስኬቶች እንዲጎበኙ እመኝልሃለሁ። መልካም ምሽት ይሁንልህ።
አሜን አሜን። አመሰግናለሁ።
ማለዳ ተነስቼ በዱር አቆጣጠር ማታ ራዊት ነው ሲባል አየውናችን ቆንጆ ወታ ማለዳ ተነስቼ በዱር አቆጣጠር ማታ ራዊት ነው ሲባል አየውናችን ቆንጆ ወታ ድርብጥር ኩልል ልትል በስታል ካይ ብላ አመለ ወርቅ ቤቷትኝ ታኔ አለው ብላ ከሷኔ ስሻ የማቷነኝና እኔ ልታይ ብላ 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 ቆንጂ ያልች ስላት ደግሞ እኔ እንደሷ ብላይ
ግን የገባበት ገብቼ ይዘዋለሁ አልምረው።
የፊልም ጸሐፊያን በጽሑፍ ያስቀመጡትን ታሪክ ነፍስ ከሚዘሩበት ባለሙያዎች መካከል አንደኛው የምስል ቀረጻ ከዋኙ ወይንም ሲኒማቶግራፈር ነው። ለሁለት ዓመታት ያክል የዘለቀውን የግር ሰዓት የቴሌቪዥን ተከታታይ ድራማ መልካም የተመልካች ምላሽ ያገኘውን ቁራኛ የፊልምን ጨምሮ ወደ 10 የሚጠጉ ባለሙሉ ሰዓት ፊልሞችን ቀረጻ አከናውኗል። የተሳተፈባቸውን የሙዚቃ ቪዲዮዎችና ከውጭ አገር ባለሙያዎች ጋር የተባበረባቸውን ስራዎች ከቆጠርን የእንግዳችንን ታታሪነት እንረዳለን። ቢሊ መኮንንና ፊልም የተገናኙበትን አጋጣሚ እንስማ።
በመጀመሪያ ውስጤ ሳላቀው ፊልም የሚለው ሀሳብ ከመምጣቱ በፊት ኢትዮጵያ ውስጥ ፊልም መስራት እንደ ሙያ ከመቆጠሩ በፊት ያው ይታወቃል፣ በክበባት ውስጥ በሚኒ ሚዲያ ቲያትሮች ይሞከራሉ እና ትልቁ ህልማችን ትንሽ ሆነን የቲያትር ዝንባሌ ሲኖር መድረኮችን ነው የምናስበው፣ የቲያትር መድረኮች እና በዛ ጊዜ እንደዚ አይነት ዝንባሌ ነበረን። ግን በዛ መቀጠል ስላልቻልኩ ትንሽ ሆኜም ስለነበረ እሱን ማስቀጠል አልቻልኩም። ግን ከጊዜ በኋላ ፊልም የማየት ፍላጎት አለኝ። ፊልም ሳይ ግን ፊልምን ወድጄ ነው እንጂ ፊልም ሰሪ ይሆናለሁ የሚል ግምት አልነበረኝም እና ቪዲዮ ቤት ከፍቼ በቪኤችኤስ ጊዜ ፊልም በማከራይበት ጊዜ ተጨማሪ ነገር ምን ልማር በሚለው ውስጥ በምርጫዬ ላይ ሁለት ነገር አስቀመጥኩኝ። አንዱ የሞባይል ጥገና ብማር አልኩኝ፣ አብሮ ሊሄድ የሚችለው ከሙዚቃ ቤቱ ጋር ጎን ለጎን የሚሄድ። ሁለት ደግሞ ካሜራ በቀርጽ በሚለው ነው እና ካሜራ ስንቀርጽ የሚታወቀው ካሜራ አብዛኛውን ለሰርግ ነው የሚታወቀው እና በቃ ስለምወድም ካሜራ እየሰራው ሰርግም እየሰራው ጎን ለጎን ከቪዲዮ ቤቱ ጋር አብሮ የሚሄድ ስራ ነው በሚለው ሁለቱን ለምርጫ አስቀምጬ ልቤ ወደ ካሜራው አደላ እና ቶም ቪዲዮግራፊ በ1999 አካባቢ ቶም ግራጁዌት አረኩ እና እዛ በምማርበት ጊዜ የቲያትር ፍላጎት አለኝ። ስቶሪ የመጻፍ እና ቲያትሮችን የማንበብ ነገሮች ስለነበሩ ቶም አጫጭር የሾርት ፊልሞች ስቶሪ ክሬት አድርጋችሁ የአራት ደቂቃም የሶስት ደቂቃም ፊልም ስሩ በሚባልበት ጊዜ ያ ነገር በጣም እየሳበኝ እየጓጓው የተሻለ ሀሳብ እያቀረብኩኝ ከመምህራኖችም ጋር ጥሩ ግንኙነት በማድረግ በምማርበት ጊዜ አይ እኔ ሰርግ አይደለም የምሰራው ፊልም ነው የምቀርጸው የሚለው ሀሳብ ለኛ ጎሌን አገኘው ብዬ የማስበው እዛ ቦታ ላይ ነው። መነሻው እና ጅማሮ እዛ ነው ማለት ነው።
እንግዲህ ቢሊ፣ ብዙ ጊዜ ተመልካቾች ፊት ለፊት የሚታዩ ተዋናዮችን እንጂ ከኋላ ያሉ ባለሙያዎችን ልፋትና ተግባር ያን ያክል አያዩም ይባላል። ለምሳሌ ሲኒማቶግራፈር የሚባለው ባለሙያ ምን አይነት ስራዎችን የሚሰራ ነው ብሎ የሚጠይቁ ሊኖሩ ይችላሉ። ሲኒማቶግራፈር ምን ይሰራል? በአንድ የፊልም ስራ ውስጥስ ያለው ሚና ምን ያህል ወሳኝ ነው?
መጀመሪያ ሲኒማቶግራፈር የሚባለው ከስራው በፊት ትርጓሜው ራሱ እንደሚናገረው በብርሃንና በጥላ ምስል የሚናገር፣ በተናገረው ምስል ደግሞ ታሪክ የሚተርክ የሚል ስም ነው ያለው። ስሙ ራሱ ቢተረጎም ሲኒማቶግራፈር ወይም ዳይሬክተር ኦፍ ፎቶግራፈር የሚባለው ቃሉን እንኳን ሲተረጉም ወይ በሆነ ትርጓሜ ሲተረጉም እና ያ ማለት ምንድን ነው? ፊልም ውስጥ እንግዲህ አጽምና ስጋ ያለበሰ ወረቀት ላይ ያለ ታሪክን ወደ ምስል፣ ወደ ተንቀሳቃሽ፣ ወደ ታሪክ ትረካው በብርሃንና በጥላ ስሜቶቹን ተሸክሞ በፍሬም ውስጥ ሀሳቦችን ገልጾ ከተመልካች ጋር የሚያገናኝበት ትልቁ የፊልም ሚዲየሙ ካሜራው ነው። አይኑ የፊልሙ አይን ካሜራው ነው። ወረቀት ላይ ያለውን ሀሳብ ነው ካሜራው የሚያይለት እና የዳይሬክተሩ ሀሳብን ሊተረጉም ያሰበውን ሀሳብ ነው በካሜራ የሚታየው እና ፊልም ላይ በጣም ትልቁ ኮሚኒኬሽን ካሜራ ነው። ማለት የወረቀቱን ወደ አይን የሚተረጉም ወይም የሚገለብጠው መሳሪያ፣ ትልቁ መሳሪያ ካሜራ ነው እና እነዚህ ሁለቱ ሲኒማቶግራፈሩ እና ካሜራው ሲዋሃድ ነው እንግዲህ የጽሁፉም የደራሲውም ሀሳብ የተዋናያኖቹም አቅም የዳይሬክተሩም ፍላጎትና ኢንተረስት በዛ ፍሬም ውስጥ ተቀንብቦ ነው እንግዲህ ሀሳቡ በተፈለገው መልኩ ኦዲየንስን እንደየታሪኩ ስሜት ሊያሻግር የሚችለው እና ትልቅ ሚና አለው። እሱ መሳሪያ ባይኖር ፊልም የሚባለው ሀሳብ አይመጣም። የሬዲዮ ድራማ የሆነውም በጆሮ የሚሰማ ወይም የመድረክ ቲያትር ሲባል ኦዲየንሱ እዛ ቦታ ብቻ ካልሄደ ቲያትሩን ማየት ወይም ታሪክ መከታተል የማይችልበት መንገድ ነው። ካሜራ መኖሩ ነው እንግዲህ በየቤታችን በቴሌቪዥንም በአይናችን ሀሳቦችን እንድናይ በፊልምም ሲኒማም እንድናይ ያደረገው ሀሳብ ካሜራ ነው እና ከካሜራማን ያሉት ጀርባዎች ከሀሳብና ከተመልካች መሀል ቆመው ድልድይ የሆኑ ስራ የሚሰሩ ናቸው ብዬ እላለሁ በራሴ።
ከበርካታ የሀገር ውስጥና የውጭ ሀገራት የፊልም አዘጋጆች ጋር እንደሰራ አውቃለሁ። በሌሎች ሀገራት አዘጋጆች ላይ ያየሁና የእኛም የፊልም ሰሪዎች መተግበር ቢጀምሯቸው የምትላቸው ልምዶችን አግኝተ ይሆን?
መጀመሪያ እንግዲህ የተዋስነው ነው ፊልም የእኛ ሀገር ክሬሽን አይደለም፣ እኛ ሀገር የተፈጠረ አይደለም፣ ከውጭ የተዋስነው ነው እና ልምዱም አብሮ አለ እና እኛ ጋር እየሰራን እንደምንሰራ አውቃለሁኝ። ጅማሮ ጥሩ ነው፣ የሚበረታቱ ስራዎች አሉ። ግን ምንድን ነው ትልቁ በማንኛውም ፊልድ ፕሮፌሽናል በሚባለው መንገድ ሲኬድ መጀመሪያ ፕሮፌሽናል ዲሲፕሊኑን ማወቅና ማክበር ነው ትልቁ ነገር። ዳይሬክተርም ሆነ ሐኪምም ሆነ ኢንጂነሪንግ በሙያው ሊሰራው ላሰበው ሙያ መጀመሪያ ዲሲፕሊንድ ነው። የተለየ የሚያደርገውም እሱ ነው እና እኛ ሀገር ምንድን ነው ያኛው ዲሲፕሊን ብዙ አይታይም፣ አይንጸባረቅም።
አብረን ስላመሸን በእጅጉ ደስ ብሎናል። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርን። የሳምንት ሰው ይበለን።
ልቤ ተበጥሯል።